ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ዘንድሮ ትንሽ ለየት የሚያደርገው ቢመቸም ይሄ በስደት ዓለም የተቋቋመ ተቋም በኢትዮጵያ አሁን ተሰጥቶን ያለውን ቅርስ አድሰን አንድ ትልቅ የባህል ማዕከል ለመመረቅ ዳር በደረስንበት ጊዜ ስለሆነ በጣም ትልቅ እምርታ የሆነ ውጤት ላይ በደረስንበት ጊዜ ላይ ስለሆነ ማየው ሁለቱን እንግዲህ ልዩ የሚያደርገው
እዚህ ዋሽንግተን ዲሲ ውስጥ የሚገኝ የባህልና የማህበረሰብ ተቋም ነው።
መሰንበቻውን ነው 22ኛውን ዓመታዊ ክብረ በዓሉን ያከበረው የጣይቱ የባህልና የትምህርት ማዕከል።
የሰማችኋትም የተቋሙ መስራች ዋና ስራ አስኪያጅ ሁለገቧ ከያኒ ዓለም ፀሐይ ወዳጆ ናት። በምሽቱ ወጋችን የ22 ዓመታቱን በባዕድ አገር እውን ያደረጉትን የኪነ ጥበብና የባህል ጉዞ ጥቂት ገጾች መለስ ብላ ታስቃኘናለች።
የ136 ዓመቷን አዲስ አበባንም በትናንትና ዛሬ ውስጥ መልከት የሚያደርግ ቅንብር አለን።
በገዛ የህይወት መንገዱ መልከታዎች ያዋዛ የሚያጫውተን ንጉሴ አክሊሉ ነው። የራዲዮ መጽሔቱ የአዲስ አበባ መስኮት ይከፈታል።
ሌሎችም ዝግጅቶች ይዘናል። እሁድ ህዳር 18 2015 ዓመተ ምህረት የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናደርሳለን።
እሁድ ከሆነ እለቱ አሁን የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ ያለም ዜና በኋላ እንመለሳለን። ጠብቁን።
እንደምን አመሻችሁ አድማጮች። የምሽቱን ዜናዎች የማስተማችሁ ጽዮን ግርማ ነኝ። ከሰላም ስምምነቱ በኋላ በትግራይ ዘረፋና ፈና እንዳለ ተገለጸ። የሰላም ስምምነት ከተደረገ በኋላ የኢትዮጵያ ፌደራል መንግስት አጋሮች በትግራይ ክልል ዘረፋና የጅምላ ስራት መፈጸማቸውን የአይን እማኞችና የረድኤት ድርጅት ሰራተኞች ተናገሩ። ተፋላሚዎቹ ከሶስት ሳምንት በፊት የሰላም ስምምነት ከተፈራረሙ በኋላ ጥቃቶች መቀጠላቸውን አዲስ ስጋት እንደቀሰቀሰባቸው እማኞቹ ለአሶሺየትድ ፕሬስ ተናግረዋል። ዲፕሎማቶችና ሌሎች 5 ሚሊዮን ህዝብ እንደሚኖርባት በሚገመተውና ተጨናንቆ በሚገኘው ትግራይ ክልል ውስጥ ያለው ስቃይ ከሰላም ስምምነቱ በኋላ ያበቃል የሚል ተስፋን ሰንቀው ነበር። ሆኖም ምንም እንኳን ከሰላም ስምምነቱ በኋላ የሰብአዊ እርዳታ ወደ ክልሉ መግባት ቢጀምርም ትግራይ ግን አሁንም ከተቀረው የኢትዮጵያ ክፍል ጋር ተቆራርጣለች። የአይን እማኞችና የረድኤት ድርጅት ሰራተኞች በትግራይ ዘረፋና በጅምላ ሰዎችን ማሰር መቀጠሉን ተናግረዋል። በሶማሊያ በታችኛውና መካከለኛው ሸበሌ ውስጥ በጥምር ኃይል በተደረገ ዘመቻ 100 ያልሸባብ ታጣቂዎች መገደላቸውንና አንዲት ከተማ ሙሉ ለሙሉ ነጻ መውጣቷን መንግስት አስታወቀ። የሶማሊያ ምክትል ማስተዋቂያ ሚኒስትር አብዱራህማን ዩሱፍ ኦማር አብደላ ለብዙሃን መገናኛ በሰጡት መግለጫ ዘመቻው የታቀደው የሶማሊያን ወታደራዊ ኃይል ሊያጠቁ በተሰባሰቡ 200 የአልሻባብ ታጣቂዎች ላይ ነበር። በታችኛውና መካከለኛው ሸበሌ ድንበር አካባቢ በሚገኘው ኤልደሬ መንደር ዳርቻ ላይ የተካሄደው ዘመቻ የተመራው በሀገሪቱ ብሔራዊ ጦርና በአካባቢውና በዓለም አቀፍ ተባባሪዎች ደጋፊነት መሆኑን የተናገሩት ምክትል ሚኒስትሩ በዚህ ዘመቻም 10 መሪዎቻቸውን ጨምሮ 100 የአልሻባብ ተዋጊዎች ተገድለዋል ብለዋል። በዘመቻው ኤልደሬ መንደር ከታጣቂዎቹ ነጻ መውጣቷንና የቡድኑን የጦር መሳሪያዎች በቁጥጥር ስር ማስከባት መቻሉን መንግስት አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቻይና እስካሁን የቆየውን ጠንካራ የኮቪድ-19 ክልከላዎችን የተቃወሙ ሰልፈኞች በሻንጋይ ከተማ አደባባይ ወጥተው ዢ ጂንፒንግ ከስልጣን ይውረዱ የሚሉ መፈክሮችን አሰምተዋል። ከፖሊስ ጋርም ተጋጭተዋል። ከተለያዩ ከተሞች የተሰባሰቡ ሰልፈኞች በኮቪድ-19 ወረርሽኝ ምክንያት በቻይና የተጣሉት የክልከላ ገደቦች ሳይነሱ 3 ዓመታት መቆጠራቸውን ገልጸው ይህ ሁኔታ የሰዎች ህይወት እንዲቀጠፍ አድርጓል ብለዋል። የተቃውሞ መን መነሻ ባሳለፍነው ሐሙስ ቻይና ውስጥ ሩምቺ ግዛት ውስጥ በሚገኝ አንድ ትልቅ ህንጻ ውስጥ እሳት ተነስቶ 10 ሰዎችን የገደለ ሲሆን ተቃዋሚዎቹ እንደሚሉት ጥብቅ የሆነ ኮቪድ-19 ገደቦችና ከከላዎች ባይኖሩ ኖሮ የእሳት አደጋ ማጥፊያ ሰራተኞች በፍጥነት ወደ ህንጻው ገብተው ነዋሪዎችን ማትረፍ ይችሉ ነበር የሚል ተቃውሞ አሰምተዋል። የተቃዋሚዎቹ ንግግር በኦንላይን ማህበራዊ ገጾችም የቀጠለ ሲሆን ዓለም ሁሉ በሚከታተለው የዓለም ዋንጫ ላይ የታደመው ህዝብ የአፍና አፍንጫ መሸፈኛ ጭንብል አድርጎ ባልታየበት ሁኔታ ቻይናውያን ግን በክልከላ ውስጥ እንዲኖሩ ተፈርዶባቸዋል ብለዋል። ከ120 በላይ ሀገሮች የኮቪድ-19 ወረርሽኝን መከላከያ ገደቦችን ካነሱ መቆየታቸውን አስተውሰው ቻይናውያን ግን አሁንም በገደቦች ውስጥ እየኖሩ ነው ሲሉ ተቃውሞ አሰምተዋል። የጣሊያን የነፍስ አድን ሰራተኞች በቀዳሚው የመሬት መንሸራተት የተጎዱ ሰዎችን ለማግኘት በኢሽያል ደሴት የጀመሩትን ፍለጋ ቀጥለዋል። በአካባቢው በጣለው ከፍተኛ ዝናብ ምክንያት በተፈጠረ ጭቃ ካሳ ሚቾላ በተባለች አንዲት ቦታ ውስጥ 2 ሰዎች ህይወታቸው ሲያልፍ 4 ሰዎች ቆስለዋል። 167 ሰዎች ደግሞ ከአካባቢያቸው ተፈናቅለዋል። ትላንት በደሴቲቱ አደጋው እንደደረሰ ምክትል ጠቅላይ ሚኒስትሩ ማቶ ሳልቪኒ የ8 ሰዎች ህይወት ማለፉን ገልጸው የነበረ ሲሆን የመንግስት ባለስልጣኑ ዛሬ ከሰጡት ቁጥር መረጃ ጋር የተጣረሰ ነው። ይህንን በተመለከተም የውስጥ ጉዳይ ሚኒስትሩ ማቶ ፒያንዲቶች ጉዳዩ የተወሳሰበ መሆኑን ገልጸው ምክንያቱ ደግሞ አሁንም ብዙ ሰዎች በጭቃ ውስጥ ተውጠው ሊሆን ይችላል ብለዋል። ለ6 ሰዓታት የጣለው ከፍተኛ ዝናብ ያስከተለው የመሬት መንሸራተት ደሴቲቱን ያጠቃት ሲሆን በደሴቲቱ ከሚገኙ 6 ከተሞች አንዱ በሆነው ካሳሚቾላ ቴርም በደረሰው የጭቃ ማዕበል ቢያንስ 1 ቤት የተዋጠ ሲሆን በርካታ መኪኖችን ገፍቶ ወደ ባህር ከቷቸዋል። ኢሻ በእሳተ ገሞራ የተፈጠረች በታይረኒያ ባህር ውስጥ የምትገኝ ደሴት ስትሆን ከኔፕልስ በ30 ኪሎ ሜትር ርቀት ላይ ትገኛለች። እንደ አውሮፓውያን የዘመን አቆጣጠር በ2017 በካሳሚቾላ ቴርም የደረሰው የመሬት መንቀጥቀጥ የ2 ሰዎችን ህይወት አጥፍቶ ነበር። አድማጮች፣ ለዜናው የተመደበው ሰዓት በዚሁ አበቃ። ከቀሪ የራዲዮ መጽሔት ዝግጅት ጋር ልተዋችሁ።
በድጋሚ ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን።
የእሁድ ህዳር 18 2015 ዓመተ ምህረት የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን። በስርጭታችን የጊዜ ሰሌዳ መሰረት የምሽቷን ምርጥ ግጥም እናስቀድም።
ከናትህ ማህፀን በጭንቀት ስትወጣ አታውቀው ዓለም ውስጥ ሳትፈልግ ስትመጣ እንደ ጮህከው ጩኸት ያኔ ስትወለድ ዳግም ታለቅሳለህ ከአገር ስትሰደድ። እንኳን የማያውቅህ የሚያውቅ ይረሳሃል፣ ለብሰህ ይበርድሃል፣ ጠግበህ ይርብሃል። ብቸኝነት ማርኮ ቆና ያደርግሃል። አከብሩ አይንቁህ፣ አይሰሙ አያደንቁህ፣ አይረዱ አያውቁህ። ልቦች ሁሉ ድፍን፣ አይኖች ሁሉ ባዳ፣ ሁሌም ጎዶሎ ነህ፣ ሁልጊዜም እንግዳ። ወድቃት ተነሳ ቢሞላት ተሻገር በቁልምጫጠሪ ሰው የለም ሳማገር መጣ ታወራለህ ተጠንቀቅ ረግጠህ ሰዓት ይወርሳል በሚያንስህ ተበንጠህ ጮኸህ ታለቅሳለህ እንዳራስነትህ ስትሄድ ስትሰደድ ካገርህ ከትትህ የሰውነት ክብርህ ከጥላህ ጋር ወድቆ ስደት አሰድዶት ካንተነትህ ርቆ ፈቅደህ ስትጎዳ ውዴታ ሲያጠቃህ ትግስት ሀሁ ብለህ ለይሁን ሲያበቃህ እንዳራስነትህ እንደቀዳሚው ቀን ባርቀህ ትጮሃለህ ቀን ሲጠፋህ በቀን ከዚህ ከየማታ እንጀራ በ2009 የታተመ የኔ መጽሐፍ ላይ ነው ከተጻፈ ቆይቷል ባርቀህ ትጮሃለህ በሚል ከስደት ዓለም ስለ ስደት የጻፍኩት ነው።
ገጣሚ እንግዳ ሲኖረን እንደሚሆነው ነው ዛሬ የዋሽንግተን ዲሲው የጣይቱ የባህልና የትምህርት ማዕከል።
እረ የለም አሁን ዋሽንግተን ዲሲ ብቻ አይደለም አዲስ አበባም ዘልቋል።
አሁን የዋሽንግተን ዲሲና የአዲስ አበባ ሊባል ነው የጣይቱ የባህልና የትምህርት ማዕከሏ ሁለገቧ ከያኒ ዓለም ፀሐይ ወዳጆ ናት የሳምንቷን ምርጥ ግጥም ያነበበችልን።
ዓለም ፀሐይን እናመሰግናለን። የምሽቱ ዝግጅታችንም ከሷ ጋር በመናደርገው ቆይታ ነው የሚጀምረው። ከዚያ በፊት ግን ቀዳሚዋን ስልት እናስከትል። አድማጮች የምትከታተሉት የራዲዮ መጽሔት ፕሮግራማችን ነው። ቀዳሚው ዝግጅታችን እዚህ ዋሽንግተን ዲሲ ውስጥ የሚገኝ የባህልና ማህበረሰብ ተቋም ነው።
መሰንበቻው ነው 22ኛውን አመታዊ ክብረ በዓሉን ያከበረው የጣይቱ የባህልና የትምህርት ማዕከል
መስራች ስራ አስኪያጅና ሁለገቧን ከያኒ ዓለም ፀሐይ ወዳጆን ጋብዘናል። 22 አመታት የኪነ ጥበብና የባህል ጉዞ በባዕድ አገር ዓለም እንኳን ለ22ኛው በዓላችሁ በሰላም አደረሰሽ።
እንኳን አብሮ አደረሰን። እናንተም ይህንን እድል ስለሰጣችሁኝ ከልብ አመሰግናለሁ። ባሉ ላይ የቆንጅትዬ እግዚአብሔር ይስጥልኝ።
ትልቅ ክንዋኔ ነው ዓለም ፀሐይ።
እንጂ ትርግጥ ብለሻል ትልክነውን ነው አግራቸውን ጥለው የመጡ ኢትዮጵያውያን መኖሪያቸው ባደረጉት አዲስ ሀገር የማህበረሰብ ግንባታ ተደርጎ ሊታይ የሚችል ክንውን ነው። ስለዚህ አቆየት ብለን በሰፊው ነው ያያያለን። ከዚያ በፊት ግን ዓለም ስለ ቀዳሚው መድረክ ባጭር ብታጫውችን ልዩ ልዩ ዝግጅቶች ተካተቱበትና ተለያዩ የዩናይትድ ስቴትስ ግዛቶችን ጨምሮ በቀጥታ ከኢትዮጵያ የመጡ እንግዶችም ነበሯቸው። በአጠቃላይ ከተለያዩ አካባቢዎች የመጡ በርካታ ታዳሚዎች የተገኙበት ነበርና ምን ይመስል ነበር? በስፍራው እንደተገኘ ሰው የታዘብኩትን አከላለሁ። ከቀደሙት በምን ይለያል?
ዘንድሮ ትንሽ ለየት የሚያደርገው ምናልባትም እንግዲህ ከዚህ ከኮቪድ በኋላ ህዝቡ እንደዚህ ግልብጥ ብሎ የመውጣት ነገር ሲያሳይ በጣም ከፍተኛ ቁጥር ተመልካች ነበር የተገኘው። አንዱ እሱ ነው። ሁለተኛው ከኢትዮጵያ ጋብዘናቸው የመጡት ታላላቅ እንግዶች ናቸው። አንዱ ዶክተር አነጋግረኝ ጋሻው በጎንደር የደብረ ታቦር ዩኒቨርሲቲ ፕሬዚደንት ነው። ሁለተኛው ሊቀ ህወያን በላይ መኮንን ከባህር ዳር ደብረምዊ ውስጥ በጣም የታወቀ የቋንቋ ሊቅ ነው። ከ15 በላይ መጽሐፍቶችንና የጥናት ስራዎችን የሰራ የቋንቋ ምሁር ነው። እነዚህ ሁለት ሰዎች ባለፈው አመት የጣይቱን ዘጋቢ ፊልም ለመስራት ጣይቱ በተወለደችበት አካባቢ ሲዘዋወር አብረውኝ የደከሙ አብረውኝ የሰሩና ታሪኳም ላይ ብዙ ድጋፍ እያደረጉ ያሉ በአካባቢያቸውም ደግሞ በሷ ላይ መጽሐፍም የባህል ተቋማትንም እየፈጠሩ የሚገኙ እንግዶች ስለሆኑ ለዚህ ነው የጋበዝናቸው። ብዙ የኪነ ጥበብ ባለሙያዎች ሁሌም እንደሚያደርጉት ተገኝተዋል። ሰሜን አሜሪካ ከተለያዩ አካባቢ እንግዶች እንደዚሁ በዓሉን ለማክበር አብረውን ነበሩ። እንዳልከው ነው እንግዲህ መቼም ይሄ በስደት ዓለም የተቋቋመ ተቋም ዘንድሮ በኢትዮጵያ አሁን ተሰጥቶን ያለውን ቅርስ አድሰን በአዲስ መልክ አንድ ትልቅ የባህል ማዕከል ለመመረቅ ዳር በደረስንበት ጊዜ ስለሆነ በጣም ትልቅ ምርታ የሆነ ውጤት ላይ በደረስንበት ጊዜ ላይ ስለሆነ ሁለቱም እንግዲህ ልዩ የሚያደርገው
እርግጥ ነው። አሉላ እንግዲህ የዓለም ፀሐይ የጣይቱ ማዕከልን ስራ የማያውቅ ይኖራል ብዬ ሳይሆን ያው በግጥም ምሽት እጅጉን ይታወቃል። ሌሎቹንም ስራዎቹን እስቲ አጠር አድርገሽ ለአድማጮቻችን አካፊልን።
እሺ። ብዙ ሰው የጣይቱ ማዕከልን በግጥም ምሽትነቱ ነው የሚያውቀው። ትክክል ነሽ። ምክንያቱም የጀመርነው በግጥም ምሽትነት ስለነበረ ነው። ታላላቅ የኢትዮጵያ ጸሐፊያንን በህይወት ያሉትን ከአሜሪካ፣ ከአውሮፓና ከኢትዮጵያ እየጋበዝን እያመጣን ከወጣቱ ጋር ታሪካቸውንና ስራቸውን ማገናኘት ጀመርን። ወጣቱን ደግሞ ብዕሩን እንዲያነሳ አይምሮን ለተሻለ ነገር እንዲያውል በማሰብ ብዙ ወጣቶች ከ4000 በላይ እስካሁን ድረስ ባለው ወጣት ጸሐፊያንን ሲሆን ገጣሚዎች እንዲሆኑ ካልሆነ ቢያንስ ደግሞ ግጥምን የሚያደንቅም ህብረተሰብ ለመፍጠር በሱ ላይ ነው ስንጀምር የጀመርነው። ይህ ተቋም እንግዲህ ለየት የሚያደርገው በወቅቱ ምንም አይነት መሰል ነገር ባልተካሄደበት ጊዜ ስለሆነ ዛሬ እሱን አይቶ አዳራሽ መከራየት ምን ማለት እንደው ሰው መጥራት የፕሮግራም ቀረጻ ምን መምሰል እንዳለበት ዛሬ ለሚደረገው ነገር ብርቅ አይመስል ይሆናል። በዛን ጊዜ ግን ምንም ባልተጠረገ ጎዳና ላይ የመጓዝ አይነት ነገር ስለነበር ከግጥሙ ወደ ቲያትሩ ተጓዝን። ወዲያው በአመቱ ነው የቲያትር ቡድን አሰባስበን ቲያትር አጥንተን ቢያንስ በአመት 13 ከበዛ ደግሞ 17 የሰሜን አሜሪካ ግዛቶችን በመጓዝ የአውሮፕላን ትኬት ኬት ይመጣል፣ የምንሄድበት ሀገር አዳራሹ ምንድን ነው፣ ህዝቡን እንዴት እናገኛለን በሚል ብዙ አዲስ ነገር ማለት ነው ስንል ጭራሽ መሰል ማህበራትን በተለያዩ ከተሞችና ውጪ ዛሬ በካናዳ ከኛ እኩል የተራመደ ወደ 20ኛ አመቱን የሚያከብር ሌላ ድርጅት ፈጥረናል። በአውስትራሊያ እንደዛው ነው። በመላው ዓለም ሌሎች ተቋማትን ደግሞ ወደ መፍጠር ወጣት ተዋንያኖችን መልምሎ አሰልጥኖ ከመደበኛ እኩል እንዲሰሩ አድርገን ወደ 111 የሚደርሱ ተዋንያኖች በመላው ሰሜን አሜሪካ ፈጥረን ዛሬ የትወናን ስራ የሚሰሩና በዓላትን የሚያከብሩት በየከተማው እኛ ባሰለጠናቸው ወጣት ተዋንያኖች ነው። ከዛ ደግሞ እንደ ወርክሾፕ በአመት እየፈጠርን በሲኒማቶግራፊ፣ በትወና፣ በግጥም አሉ የሚባሉትን እውቅ ምሁራንንም እየጋበዝን ለህብረተሰብ ሳይሆን ስለ ጥበቡም ስለ ሙያውም የመግባጽና የማሳወቅ ነገር ተያይዘን እሱንም ያላማቋረጥ በየአመቱ ስናካሂድ ነው የቆየነው። አሁንም የሚቀጥለው እንደዚሁ ሁለት ተለለቀ እንግዶች ይኖሩናል ከአውስትራሊያና ከኢትዮጵያ። በኮቪድ ጊዜ እንኳን የዙም ግጥም ምሽት ጀምረን ጭራሽ ወደ ዓለም አቀፍ የግጥም ምሽትነት አዛውረን መላው ዓለም የኢትዮጵያ ገጣሚያን እንዲሳተፉበት የማድረግ አቅም ፈጠርን። ይህ ብቻ አይደለም፣ ኢትዮጵያ መግባት በማንችልበት ሰዓት ወጣት ጸሐፊያንን የሚረዳ አልነበረም። የነበረው መንግስት የሚታገላቸው ወቅት ነበር። እነሱን ስለመደገፍ አመታዊ የግጥም ምሽት ከዚህ በጀት እየፈለግን እንዳያቆሙ እንዲጽፉ እንዲጎለብቱ የማድረግ ነገርን አከናውነናል። እና ብቻ በቁጥር ወይም እንደው ቀደም እንደተናገርኩት እንደህና ቆሙ አይሰም እንጂ ህብረተሰብን በመቅረጽ ረገድ አቶቹን ደግሞ ወደሚመኙት የሚፈልጉት ነገር እና ወደ ቀናም መንገድ እንዲሄዱ የማድረጉን ነገር ያለ በጀት ያለ ሰራተኛ ያለ ስቋት ቀላል አልነበርንም ያሳለፍናቸው 22 የውጤት ብቻ ሳይሆን 22 ብዙ ችግሮች የተሸከምንበት ማመታት ነበሩ ለማለት
ነው። ግሩም ነው። 22 የስኬት ብቻ ሳይሆን ፈተናም የታለፉባቸው አመታት ናቸው። ማዕከላችሁ በውጭ ሀገር በሚኖሩ ኢትዮጵያውያን ተቋቁመው ረጅም ጊዜ ከዘለቁ ድርጅቶችና ተቋማት ከአንጋፋዎቹ አንዱ ነው። ይህን ሀል እድሜ በመዝለቅ ሌሎች ሁለት የማህበረሰብ ተቋማት ብቻ ነው የማውቀው። የኢትዮጵያን ሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ መንግስኛው ምህጻረ ቃል ሲሲድ የሚባለውና የኢትዮጵያን ስፖርትና ባህል ፌዴሬሽን ነው። ጣይቱ ብዙዎችን አነቃቅቷል። ሌላ ቀርቶ በስሙ በጣይቱ ስም ብቻ አይደለም ላንቺ ስራዎች ባላቸው አክብሮትና ፍቅር ባንቺ ስም የተከፈተም በሌላ ግዛት መኖሩን አውቃለሁ። ይሄን ሁሉ ተጽኖ ማሳደር ስለቻለው ብዙ አመትም ስለዘለቀው ድርጅታችሁ አጀማመሩ በመጠኑ እንጫወት። ጣይቱ ባህልና የትምህርት ማዕከል እንዴት ጀመረ?
በጣም ጥሩ ነው አሉ ላይ ምንድነው እኔ እዚህ ሀገር እንደመጣሁኝ የተጀመረ አንድ አመት ናት መስሎኝ የነበረው በሀገር ጉዳይ የመከንከብና በሙያ የመሳተፍ ነገር ሀገሬ ውስጥ አብጥቼ የመጣው መስሎኝ ነበረ። ለአንድ አመት ያህል ያ መንፈስ ታገልኩ። ውስጤ ያለው መንፈስ ግን በፍጹም አላስተኛለኝ። ለሁሉ ጊዜም እንደማወራው እንደሱስ የሚያስገብርህ ነገር ነው። እና በአመቱ አስተካከለ ቻፕቲን ትባል ትልቅ አንጋፋ አርቲስት ነበረች። እሷን እና ሰብለ ፐርሶማን ይዤ በየምሽት ቦታዎች ላይ አጫጭር ስቂ ነገሮችን እና ግጥሞችን ማቅረብ ሞከርኩ። ምንም ሌላ ነገር መንገድ የለም እዚህ የተጀመረ ምንም አይነት ቅድም እንዳልኩት የምከተለው መንገድ አልነበረኝም። ቀጥዬ የኢትዮጵያ የኪነ ጥበብ ባለሙያዎች ማህበር የሚል ሬጅስተር አስደርጌ ከሌሎች ማቲኞች ጋራ የሙያ ማህበር መሰረት። በትወና ብቻ ካረኩት 5-6 ሰዎች ነን በወቅቱ ነበር ነው። በሙዚቀኛም ብዙ ሰው አልነበረም። እዛ ሰዓሊያንን፣ ጸሐፊያንን፣ ደራሲያንንና እኛን ተዋንያኖችን ይዘን አንድ 30-40 ሰዎች የምንሆን ሰዎች ያንን ማህበር መሰረትን። ለሁለት አመታት ታገልኩ። ያ የማህበር ስሜት አንደኛ ውስጣችን ሙዚቃውም የራሱም ሰዓሊውም የራሱም ደራሲውም የራሱን አይነት የመጓተት፣ ሁለተኛ ሁልጊዜ አንድን ነገር ለመመስረት ስትጀምር ከአበርችነት ይልቅ ያፍራሽው ሀሳብ ቶሎ ይወጣል፣ ይገናል። ይህም ቢሆኑ ቶሎ ይሸፍኑታል ያንን አይነት ነገር እየተዋጠ መምጣት። ሁለት አመት ታገልኩ። በሶስተኛው አመት ላይ በምን መልክ ነው የጥበብ ድርጅት ማቋቋም የምችለው በሚል ሳናግር ከትርፍ ነፃ የሆነ ድርጅት እንዲህ አስመዝግበሽ በሀገሪቷ በዚህ በዚህ መልክ ይደራጃል አሉኝ። በወቅቱ በዲሲ ያለ የኢትዮጵያ ማህበረሰብ ድርጅት የነ ፕሮፌሰር ዮሴፍ እዛም ሄድኩ። እርጉኝ ብዬ መጮህ ጀመርኩ። ይመስገንና ሁሌ ነው ማነሳው አጎቴ ዶክተር አብርሃም በሀሳብም የህግ ሰዎችንም በመጠቆም በገንዘብም መነሻ ነገሮች በመስጠት ድርጅቱን አስመዘገብ ነው። ከዛ በኋላ በምን መልክ ነው ወደ ህዝቡ ላስተዋውቅና ሊሄድ የምችለው የሚለውን ነገር ከአንዳንድ ጸሐፊያን ገጣሚዎች ጋር እንማከራለን። አዝብዬም አልጀምርም አልኩና የኢሳያስ ልሳኑን የግጥም ስብስብ ኦርብዬ ሰርቃ ከቤት አውጥታ አሳተምንና እሱን ሰርፕራይዝ በማድረግ ጀመርን። ወይ ባለቤቱ ናት የኢሳያስ። በዛ ምሽት የግጥም ምሽቱ ተጀመረ። ሾቦት ሲጀምር አቶ ሚካኤል ይባላል ቦታውን ሲሰጠኝ ሚካኤል ቃል ገባልኝ አንዴ ጀምሬ ለአንድ አመት እንኳን እዛው ቦታ ላይ በተመሳሳይ ሰዓት እና ምሽት ካላረኩት አይለምድልኝም ስለው ሰውም ያፌዝ ነበር። አይ አለም አሁን ግጥም ብሎ ሰው እየመጣ አንድ አመት እኖራለሁ ነው የምትይው አሉኝ። ቀለዱብኝ በጣም እኔ አረጋለሁ 10ም ሰው ይምጣ 5ም ሰው ይምጣ እኛም እናነባለን እየፎከኩ ማለት ነው እንደተባለው 20ም ሰው ይመጣል 25ም ሰው ይመጣል 30ም ሰው ይመጣል ቋሚ የወር መጨረሻ አርብ ማድረግ አለብኝ አልኩ ከውጭ እንኳን ሰው ቢመጣ ዊኬንዱን ተንተርሶ እየመጣ አርብ ግጥም አለ ብሎ እንዲመጣ ፈለኩ ከዛ በኋላ ወርሃዊ ግጥሜ ቀጠለ በዛ መልኩ እዛው የወርሃዊ ግጥም ውስጥ ይያለን አንድ 5 6 ልጆች ተሰባሰብንና ወዲያው ተመስገን ከኢትዮጵያ መጣ አልቅበት አለ ሌሎችን አማተሮች ነው ያሰለጠንኩት መስከንደርን ለዮሐንስን የኔን ልጅ ጨምሮ ወንጌላዊትን እነዚህ አማተር ተዋንያኖች ከነበሩት መደበኛ ቲያትረኞች ጋር አዋህጄ ደብበን መምጣት አለብኩት ከኢትዮጵያ እሻለኝ እንደ አስተማሪ እንደ አባቴ ሳይሆን እንደ ልጅ ነው የሚታዘዘኝ ደበበ እውነቴን ነው እሱም አንዱ አጎልባቼ ነበርና ደበበ መጣ ደበበን ይዘን ስም ያለን ሰዎች መደባለቅ ነበርብን ቲያትርን እዚህ አካባቢ አዙረን ለማሳየት ለከርቶች አሞሌ ጨው እያላሱን እንደመወሰድ ማለት ነው ማልመድ ያን ነበር ያዝነው በዛ ጋይ ጸጋዬ ገብረመድን ነፍሱን ይማርና አለ እስኪ ታቆሚያትና እያለ ነው በእውነት ያስፈራራኝ የነበረው በፍጹም ከጀመርሽው ማቆም የለብሽም የሚል ማበርታት ነበረበት አስረኛው የግጥም ወር ላይ አንተን አንጣት አለብህ አልኩ ጋይ ጸጋዬ በክብር እንግድነት መጣ እንለት አዳራሹ ሞላ ገረምን በቃ እየጨመረ ዛሬ በየበዓሉ በየዝግጅቱ ግጥም ሲነበብና ያለ ግጥም ፕሮግራም አለመሄዱን ሳይ ያኔ የሚያዳምጥ ይኖራል ያለኝን ሰው ነው የሚገርመኝ የምታዘበው እና በዛ መልክ ሄደ ከዛ በኋላ እናቶ ሰለሞን ደሬስታን እና ሰይፉ መታፈሪያን ያልጠራን ያልገነመ ሙድነን ያላመጣናቸው ታላላቅ ደራሲያን ይሉን ከያሉበት የሌሉትን ደግሞ ታሪካቸውን እየለቀምን እየሰበሰብን ለእናንተ ግልጽ ነው ኢትዮጵያ ውስጥ ታላላቅ የምንለው የጥበብ ሰው የተጻፈ እንኳን ታሪክ የለውም እሱን እንኳን መልቀም እሱን እንኳን መሰብሰብ እጅግ ችግር ነበር በወቅቱ ተራራ እየቧጠጹ የማስለመድ ባህል ነው ያስያዝ ነው ከዛ በኋላ ልክ እንዳልኩት ወሩ መጨረሻ አርብ አሜሪካን ሀገር ያሉ እንግዶች ብቻ ሳይሆኑ እንደናበበ ባልች ያሉት ደግሞ ከኢትዮጵያ ሊመጡ ሲሉ አይ የወር መጨረሻውን አስተካክቼ ነው የሚሄደው ዓለም ጻይ ተገለናልሽ ግጥማሽ ማንበብ አለብን የሚል ባህል ተያዘ ሁሉም ሲመጡ መተው ግጥማንበብ ያችን የወር መጨረሻ አስተካክተው በአሌ ላይ ይገኛሉና እነዚህ ሁሉ ስብስብ ነው ጉልበታም ያረገው አብሮኝ የቆሙት የተዋንያኑ እንደነ ተክሌ ደስታ ያሉት እገሌ ከገሌ ስልስም እንዳልዘልኝ በብዙ ባለሙያ ከዛ ደግሞ የአውሮፕላን ትኬት በዱቤ እየሰጠን ነበር የሚልከን ሸዊ ትመለው ወንድሜ ሰሜን አሜሪካን ስንዞር ምንም ነገር አልነበረንም አንዳንድ የንግድ ድርጅቶች ያመኑበት ለዛውም ለቲያትር ይረዳል ለግጥም ገንዘብ ይሰጣል እያሉ እንደዚህ ያልኩትን የአካባቢውን ወጪ የአልባሳቱን የሲነሪውን የምኑን በዛ መልክ ነው እና እነዚህ ደጓሚዎችን አብረው የሚመሰገኑ አብረውኝ የዘለቁ ዛሬም 22ኛው ላይ የመጡ ታላላቅ የኢትዮጵያን ሰዎች አሉ። እንግዲህ ከዛ በኋላማ እንደነ ማክቤዝ ያሉትን ትልልቅ ዝግጅቶች አይቱን የመሰለ ታላቅ ታሪካዊ ቲያትር ይቀረን የለም። ከዛ በኋላ እንደነ ሀሁ ፖፑ የጋይ ጸጋዬን ታላቁን ቲያትር መስራት ጀመርን። ከ60 በላይ ቲያትር ነው እዚህ ሀገር ውስጥ ያቀረብ ነው እና በእውነት ለመናገር እግዚአብሔር በጣም ታላቅ ነው። እንዳንዴ ለመዘርዘር ስነሳ የሚታመንም አይደለም ኢትዮጵያ ውስጥ እኔ ባሳለፍኳቸው 22 አመታት በጀት ባላቸው ድርጅቶች ውስጥ ይሄን አይነት ስራዎች አለመከናወናቸውን ሳይ ይደንቀኛል እኔ ራሴ ማለት ነው። አሁን አንተ ቀድም እንደጠቀስከው የሲድ ድርጅት የስፖርት ፌዴሬሽኑ የመሳሰሉት ትልልቅ ድርጅቶች ማለት አንዴ ነው ትልቁን በዓላቸውን የሚያደርጉት የጣይቱን ልዩ የሚያደርገው በ12 የተለያየ ፕሮግራም አለ በአመት ውስጥ ከ13 እስከ 17 ስቴቶች ቲያትር ይዞ መዞራል። ሌላ የማህበረሰቡ ዝግጅቶች ፌስቲቫሎች ሲኖሩ ደግሞ 4-5 ሌላ ድርጅቶች ጋር ሄደን እንሳተፋለን። ለማመን እስከሚያስቸግር እኔንም ራሴ እውነት ነው የምልህ የእግዚአብሔር ኃይል ካልሆነ ይሄ ቀላል አልነበረም ያሳለፍናቸው ስራዎች።
በረጅም ጊዜ ጉዟችሁ የታዩትን ነው ወደ ኋላ መለስ ብለሽ ያለፋችሁበትን መንገድ ጭምር ያካፈልሽን ረዘም ባለው አስተያየትሽ ውስጥ ብዙ ቁም ነገሮችን አድማጮች የሚያገኙ ይመስለኛል። እንዴት ተደርጎ የማህበረሰብ ድርጅት ይቋቋማል? ከትንሽ ቦታጆች ወይም የሙያ አጋሮች ሐሳብ ተገናኝቶ ዘለቄታ ያለውና በመላው ዩናይትድ ስቴትስ ብዙ ቦታዎች ለተቋቋሙ ማነቃቂያ እስከመሆን ድረስ የበቃ ድርጅት ማቋቋም እንዴት እንደሚቻል የሚያሳይ ይመስለኛል።
እንግዲህ ይህንን ሁሉ ስራ የሰራችው ዓለም ፀሐይ ስራ ማቀናጀትን ቀላል የሚያደርገው የኢንተርኔት አገልግሎት ባልነበረበት ጊዜ ነው። እሱን እያሰብኩ ነበር። አንደኛ ያህል ከባድ ሊሆን እንደሚችል መገመት ይቻላል።
ተመንት ምንም አይነት ነገር ቴክኖሎጂው የሚደግፈን ነገር አልነበረም። ለዚህም ነው ተነስተን ያንዱ የአሜሪካን ግዛት ዴንቨር ወይም አትላንታ ስናስብ አንድ ምናቀው የምግብ ቤት ሰው ካለ ከዚህ በፊት በሬዲዮ አገልግሎት በጋዜጠኝነት ወይም በትወና ሙያ ላይ ተሳትፈው እዛ ከተማ ይገኙ ካሉ እስቲ አዳራሽ ፈልጉልን ርካሽ የሆነ ደግሞ መኪና ማቆሚያ የሚመች ብለን አንድ ሰው ሁለት ሰው በስልክ ለምናለን። ስንሄድ እዳችንን ይሸፍን አይሸፍን ምንም የምናውቀው ነገር የለም። ስንጀምር በዛ አይነት መልኩ ነው እንዳልሽው ቁጭ ብሎ ሰው ጉግል አድርጎ ቢፈልግ አዳራሽ ቢፈልግ ሰው ቢፈልግ ፍላየር ልኮ የሚያገኝበት ጊዜ ላይ አልነበረም የጀመርነው። ችግር ውስጥ ነበረ የጀመርነው እውነት ነው።
ማዕከሉ ዓለም ፀሐይ በአሜሪካ አሁን በዝርዝር በገለጽሽው መንገድ በብዙ ውጣ ውረድ ተቋቁሞ እዚህ ጋር ይድረስ እንጂ አሁን ደግሞ ወደ ኢትዮጵያም ዘልቋል። እስኪ ወደዛ ተወስጂን።
እሺ ደስ ይለኛል። እንግዲህ ምንድነው ኢትዮጵያ ያኔ መግባት በማልችልበት ጊዜ እዚህ በስደት ዓለም ብዙ እድሜን ሳሳልፍ አንዱም የሚቆጨኝ እኔም ለሀገሬ ልፈጣት የምችለውን ሀገሬም ለኔ ደግሞ ልትሰጠኝ የምችለው ነገር ጎደለብኝ ብዬ ሁሉ የሚከፋኝ ነገር ነበር። ሀገሬ ደግሞ አሁን መግባት ችዬ በተለይም ገና በወጣትነት እድሜ ጀምሮ እዚህ ይደርሳሉ ያላልኳቸው አሻራ ያረፈባቸው ወጣቶች፣ የህፃናት አባ ልጆች፣ የሙያ ልጆቼ በአጠቃላይ በዛን አይነት የፍቅርና የመስገብገብ ስሜት ተቀብለውኝ ሀገሬ ከገባው በኋላ ማዕከሉ ሀብሎ ሲጀመር ሁለት አላማዎችን ከመጀመሪያው ጀምሮ ይዞ ነበር የተነሳው። አንዱ የታላቋን እቴጌ ጣይቱን ስም ይዞ ስለነበር የተመሰረተው የሷን ሐውልት ለማቆም፣ ሁለተኛው በስደት ዓለም ለሚኖሩ ኢትዮጵያውያን የግድ በዚህ በራስን በማወቅ ወይም ማንነትን በማጣት ፈተና ውስጥ ለሚገቡት ትውልዶች እና ወጣቶች አንድ የባህል ማዕከል ያስፈልጋል የሚል አቋም ሁለቱን ነገር ይዤ ነበር እና የተነሳሁት። ዛሬም በጽናት ያው የድርጅቱ አላማዎች ይኸው ናቸው እና ይህንን ነገር ከመንግስት ጋራ ገሬም ሳልገባ በፊት ለብዙ አመታት ስጻጻፍበት ከራከርበት የቆየሁት ነገር ስለነበር በአሁኑ ይከናወናል ብዬ ካሰብኩት ነገር አንዱ ሆኖ ሀገሬ ገብቼ ያነሳሁትም ጥያቄ ይህንኑ ነበር። እንግዲህ ሀገራችንን እንደምታውቁት በአዲስ የለውጥ እንቅስቃሴ ውስጥ ያለች ለብዙ አመታት የማይሆን የግንዛቤ ችግር ውስጥ ገብቶ ህብረተሰብ ውስጥ የተሳሳተ ወሬት ተነስቶ በመሀከላችን ያለውን አንድነትና ፍቅር የሚያናውጥ ሆኖ ስላየሁት በምንም አይነት የእቴጌ ጣይቱ ሐውልት እዚህ ከተማ አይቆምም የሚል ተቃዋሚ ኃይል በመንቀሳቀሱ ምንም እንኳ በመንግስት በኩል ድጋፍ ቢኖረንም ስላልተቻለ እንግዲያው የትምህርትና የባህል ማዕከሉን ፈጥረን ይህንን ህብረተሰብ ግንዛቤው ላይ የተሻለ ደረጃ ላይ እንዲደርስ የጥበብና የሚዲያ ሚና ከፍተኛ ስለሆነ ይህንን ማከናወን ይገባናል በሚል ቦታ ተሰጥቶን በአዲስ አበባ ከተማ ከጊዮርጊስ ፊት ለፊት ፍርድ ቤት የነበረው ግቢ ተረክበን በቅርስነቱ ከ117 ዓመት በላይ የሆነ የቢትወደድ ኃይለ ጊዮርጊስ መኖሪያ ቤት የነበረ 33 የኢትዮጵያ ከንቲባዎችን ያስተናገደ የመጀመሪያው ማዘጋጃ ቤት፣ በኢትዮጵያ ሙዚቃ ታሪክ ውስጥ ፋንፋር ወይም የሙዚቃ የወታደራዊ ሙዚቃ ክፍል መጀመሪያ የተመሰረተበት፣ የፖሊስ አካላት የተቋቋሙበት የመጀመሪያው ፍርድ ቤት፣ የመጀመሪያው ማዘጋጃ ቤት፣ የመጀመሪያው የሙዚቃና የጥበብ ቤት የሆነው ቦታ ነው የተሰጠን። ይህ በታሪኩም ትልቅ ቦታ ነው። አሁን እንዳለ ቅርስነቱን ጠብቆ ደግሞ ማደስ ሌላ ከባድ ስራ ነው። ዝም ብሎ ቤቱን አፍርሶ ማደስ ስለማይቻል ባለሙያው የዚህን የቅርስ ቤት አብሮን የሚሰራው አርክቴክት ፋቲም ጊዮርጊስ ይባላል። እሱ በዚህ የታወቀ ነው። ከሱ በታች ፍቅረ ስላሴ የሚባል አርክቴክት አለ። ኮንትራክተሮቹ አቶ ተስፋዬ እና አቶ ብስራት ይባላሉ። እንደ ራሳቸው አድርገው በእውነት ነው የምነግራችሁ ኢትዮጵያ ውስጥ አዲስ ቦርድ ነው ያቋቋም ነው። የቦርዱ ሰብሳቢ አቶ ጌታቸው ቅጣው ነው። ከዛ ደግሞ ታዋቂው ባለታሪክ ምሁር ፕሮፌሰር ባህሩ አብሮን ያለው። ፕሮፌሰር ባህሩ ይህንን ቤት ለማዳን ለብዙ አመታት ከመንግስት የታገለ ሰው ስለነበረ በጣም ተደስቶ ነው አብሮን እየረዳ እየሰራ ያለው። እነ ዶክተር ዳንኤል ሁሉ አባል ናቸው ከሙያተኞች እና ዜ እነ ሄኖክ የሚታገሱ ስራ አስኪያጅ ተቀጥሯል። ለመንግስትም ለህዝብም አቤት ብለን እንዲረዱን ብዙ ሆ ብሎ ነው የረዳነው። እውነት ለመናገር እኛ ገዘብ ይዘን የገባነው ነገር የለም ተሰደድ። ስለዚህም በሰጡን የሙያ ድጋፍ፣ የገዘብ ድጋፍ፣ የአቅም ድጋፍ ቤቱ አሁን በጣም በሚያምር መልኩ በጣም ወደቀና የተጎዳ ቤት ነው። አሁን አንስተን አስተካክለ ነው። ምናልባትም በመጪው 2 እና 3 ወር ውስጥ ለህዝብ አገልግሎት የሚውል የጥበብ ቤት ለመላው የኢትዮጵያ ወገናችን የሚሆን የጠቢብና የጠቢባን ግቢ ነው እንፈጥራለን ብለን እናስበው። በዚህ ኢትዮጵያ በብራና ስራዋ፣ በባህላዊ የእቃ ማምረቻዋ የተለያዩ ብሔረሰቦች በሚፈጥሩት የሙያ ውጤት እንዲያሸብርና እንዲታይበት፣ ጸሐፊዎቻችን የሚጽፉባትን ቦታ እንዲኖራቸው፣ የትወና ትምህርትም የጽህፈት ትምህርትም ወጣቶች በነጻ የሚያገኙበት ነው የምንፈልገው። በብራና እንዴት እንደሚጻፍ፣ ስዕል እንዴት እንደሚሳል፣ ሙዚቃ እንዴት እንደሚሰራ ከልጅነታቸው እየተለወጡ ስለ ጥበብ እያደጉ የሚሄዱበት ግቢ እንዲሆን ነው የምንታገለው። የቲያትር ቤት ይኖረዋል። ትልቅ የኪነ ጥበብ ሚዚየም ይኖረዋል። ያ ማለት ከወሎ የአምባሰል አንጎራጓሪ ጀምሮ ማሲንቆውን፣ አልባሳቱን እና ሰፋ ባተን ነጥላሁንን ምን ነበር መሳሪያቸው፣ እንዴት ነበር እዚህ የደረሱት፣ ሰዓሊያኑ፣ ጸሐፊያኑ የሚለውን የጥበባት ሚዚየም ነው ማድረግ የፈለግነው። እንግዲህ ለትውልድ አንድ ትልቅ ተቋም ጥለን እናልፋለን ብለን እየታገልን ነው።
በርግጥ ሊታገሉለት ሊደክሙለት የሚገባ እንደማስተዋወሰው በርካታ አመታት ይፈጀ ነው። ወደ ኋላ ሄዶ ብዙ ጅምሮች ነበሩ። በዚህ በዩናይትድ ስቴትስም የባህል ቤት የማቆም ራሱን የቻለ የባህል ቤት ማድረግ በትይዩ ሲደረግ የነበረውን ጥረት አስተዋውሳለሁ። ቆንጅት ከአለም ጋር ጫዋታ ጀምሮ በተለይም ደግሞ ብዙ የተሰሩ ባሉበት ተቋም ውስጥ ላለ ሰው የሚነገረው ነገር ብዙ ነው። ነገር ግን እንደው ጊዜ ቢገድበን እንኳን ዓለም እንደምታውቂው ሁለገብ ከያኒ ነች። ተዋናይነቱና አዘጋጅነቱን እዚህ ጋር ማምጣት ባይቻል እንኳን ለዛሬው ድምጻውያኑን እንደሚጠየቀው ሳንጠይቅ ምናልባት የዘፈን ግጥም ደራሲነቷን በማስታወስ አንቺ በያሽው ሐሳብ ውይይታችንን እንቋጭ።
እሺ። ሁልጊዜ እንደምልህ አሉላ፣ በጣም የሚጥሙኝ ዘፈኖች፣ ልቤ የሚገቡ ዜማዎችን ስሰማ ይሄ ግጥም የዓለም ፀሐይ መሆን አለበት። አንዱ በጣም የሚወድልሽ የግርማ ተፈራ እኔ አይደለሁማ የሚለው ግጥምሽ ነው። የራስሽን ስራ ለራስሽ ልጋብዝሽ ዓለም ፀሐይ።
እሺ። በግጥም ይስጥልኝ ዜራ ያክብርልኝ።
ግርማ ተፈራ ካሳን ለጥሩ አጫዋቱ ዓለምን ለግሩም የዘፈን ግጥሙ እናመሰግናለን።
ግሩም ቆንጅት እንግዲህ በዓለም ፀሐይ ጀምረን በዓለም ፀሐይ ግጥም ድርሰት በሆነው ግርማ ተፈራ ባቀነቀነው እኔ አይደለሁም ማብትሰኘው ዜማ አገባደናል። ዓለምን አመስግነን አንድ ሁለት የተሞክሮ የቀረ በተሟላ መልኩ ያልተደረገም ይመስለኝ ከጅምሩ የጣይቱ የባህልና የትምህርት ማዕከልን እንዳየነው የዓለምን ታሪክ ስላሳሳች እንደብየውን ገምታለሁ። የዓለም ፀሐይ ወዳጅን ታሪክ ወደ ኋላ ተመልሰን እናይበት ረጅም ቆይታ እናረግበት ቀጠሮ አንዱን ቀን እንተመለሽበትን ቃል አስገብተን በዚሁን ሰናበት።
እሺ ደስ ይለኛል። እግዚአብሔር ያክብርልኝ። ሁልጊዜም ደግሞ አንድም ታይቱ የባህልና የትምህርት ማዕከልን ያጠነከረና ጉልበት የሆነው እኮ የምንሰራቸውን ስራዎች ወደ ህዝብ የማድረስ የሚዲያው አገልግሎት ቀላል አልነበረም። ከጎናችን ቆማችሁ ለህዝብ እንዲተዋወቅ ማድረጉ የእናንተ ሚና ራሱ ትልቅ አስተዋጽኦ ነበረውና በእውነት ላመሰግናችሁ ፈልጋለሁ። እግዚአብሔር ይስጥልኝ።
እኛም እናመሰግናለን። እግዚአብሔር ይስጥልን።
አድማጮች ተከታዩም እዚያው አዲስ አበባ የሚያቆየን ነው።
ስለ ከተማይቱ ትናንትና ዛሬዎች ያወጋናል።
አሁን የአዲስ አበባ መስኮት ሲከፈት
ንጉሴ አክሊሉ በስልኩ መስመር ሆኖ በመጠባበቅ ላይ ነው። ንጉሴ መስመሩ ያንተ ነው።
የህይወት ዘመን ትዝታዬ ዓለም ያየሁብሽ አዲስ አበባዬ ብዬ ስለምዬ ምኒልክና ስለ እቴጌ ጣይቱ አዲስ አበባ ከገጠምኩ ስንኝ ከቋጠርኩ ሰነባበትኩ። አረ መግጠም ስንኝ መቋጠርም ብቻ ሳይሆን አንጎራ ጉሪላታለሁም የህይወቴ ህይወት ነይማ ዘመን ትዝታይ ነይማ ዓለም ያየሁብሽ ነይማ አዲስ አበባይ ነይማ። መድረኩን ላመቻቸልኝ ለአሜሪካ ድምጽ ሬዲዮ ለሬዲዮ መጽሔት ዝግጅት ክፍል ምስጋና ይግባውና አዲስ አበባ ተወለድኩ፣ አደግኩ፣ ተማርኩ፣ ሰራሁ፣ አገኘሁ፣ አገባሁ፣ ልጆች አፈራሁ፣ ዳርኩ፣ አያት ሆንኩባት፣ እሰይ ይበላችሁና እሰይ አትሉም? ይሄ ሁሉ በአዲስ አበባ ነው። የኔ አንድ ብቻ መልእክት ደግሞ የብዙዎችን ስሜት እንደሚነካ ተስፋ አደርጋለሁ። ዓለም ደስታዬን መከራ ሐዘኔን አየሁባት፣ ተወጣሁባት እና ለአዲስ አበባ ያልገጠምኩ ያላንጎራጎርኩ ለማን ልገጥምና ስንኝ ልቋጥር ነው? አድማጮቼ እንደው ለነገሩ በል ሲለው በየዝግጅቱ በየፕሮግራሙ ጣልቃ የሚያዜም የሚያንጎራጉር የሚወርብ የሚያሸበሽብ ጋዜጠኛ ታውቃላችሁ? እስኪ ዛሬ ደፍሬ ልጠይቅ። የምታውቁት ካለ ንገሩኝ። ይቅርታ ጠይቄ ወደ አዲስ አበባዬ ልመለስ። አዲስ አበባ ዘንድሮ 136 ዓመት ሆናት። ያን ጊዜ የህዝቧ ቁጥር ምናልባትም በ600 ሺዎች የሚቆጠር ነበር። ዛሬ 2, 3, 4, 5 ሚሊዮን። የዛሬ 36 ዓመት የተቆረቆረችበት 100ኛ ዓመት ሲከበር ከንቲባዋ፣ ገዢዋ፣ አስተዳዳሪዋ መቼም የኛ ከንቲባዎች 3 አይነት ስም ነው ያላቸው፣ ከንቲባ፣ ገዢ፣ አስተዳዳሪ ይባላሉ። በዚህም አንድም 3ም እንላቸዋለን። በሞት ያጣናቸው ከንቲባ ኢንጂነር ዘውዴ ተክሉ በበዓሉ ላይ በመተኛው ዓመት ኮሎኔል መንግስቱ ኃይለ ማርያም ባሉበት የተናገሩት ትዝ ይለኛል። አዲስ አበባ ዛሬ ላይ ስናያት አሉ ኢንጂነር ዘውዴ ተክሉ፣ አዲስ አበባ ዛሬ ላይ ስናያት እዛና እዚህ ተራርቀው የቆሙ ህንጻዎች የሚታዩባት ናት። በየመሃሉ ያለው ክፍት ቦታ በዘመናት ብዛት አርጅተው ተሰርተው ከመታዩት ተጎሳቁለው ከመታዩት ቤቶቿ ጋር ሆነው አዲስ አበባን እንደ ስሟ ስሟን ጠብቃ እንድትኖር አላረጓትም። ምናልባት አሉ ኢንጂነር ዘውዴ ተክሉ የዛሬ አመት አካባቢ ከዚህ ዓለም በሞት የተለዩት፣ ምናልባት የዛሬ 150 አመት አዲስ አበባ የሁሉ ክፍት ቦታዋ በህንጻ ተሞልቶ ወደ ዘመናዊ ከተማነት ትሸጋገር ይሆን? እኛ እንኳን ባናያት ሌሎች ያዩዋ ሲሆን ብለው ነበር። ግን ራሳቸው ከንቲባው እስካሉበት እስካለፈው 2014 ዓመተ ምህረት ድረስ በህንጻ ተሞልታ አሸብርቃ አጊጣ ተውባ አይተዋት ነው ያለፉት። ከንቲባ ዘውዴ ተክሉ ከማረፋቸው አስቀድሞ አዲስ አበባን አይተው ምን እንዳሉ አልሰማሁም ለጊዜው። ብዙ እንደሚሉ አውቃለሁ። ምናልባት ታሪካቸው ቢፈተሽ ይሄ ነገር ይገኛል። መደነቃቸውን ባንክሮ ሁኔታዎችን ሁሉ ማስተዋላቸውን ያዩበትን ይናገራሉ ብዬ ተስፋ አደርጋለሁ። ሌሎችም ስለ አዲስ አበባ ዛሬ ብዙ ያወሩ እየተናገሩ ነው። ምስክርነታቸውን እየሰጡ ነው። ከንቲባዋ ቸር የተመኙላት አዲስ አበባ ዛሬ ከቤት ወጥተው በቀላሉ ተንሸራሽረው ወደ ቤት የሚገቡባት ሳትሆን እደሩብኝ ብላ ደፍራ ባትናገርም እንደዋላችሁብኝ አምሹብኝ ዞር ዞር እያላችሁ ነፋሻውን አየር እየተቀበላችሁ የተፈጥሮ ውበቴን እያደነቃችሁ ዋሉብኝ አምሹብኝ ተዝናኑብኝ እያለች የዘወትር ግብዣዋን የምታቀርብ ሆናለች። አድማጮቼ ዛሬውን ዝግጅቴን እዚህ ላይ ላብቃ። የዛሬ 15 ቀን እንገናኛለን።
ቀጠሮ የተያዘለት ረጅም ወግ ቅምሻም ይዘናል።
በአሜሪካ ድምጽ የአማርኛ አገልግሎት የ40 አመታት ጉዞ ከሶስቱ የክፍሉ ባልደረቦቻችን ጋር ተወያይተን ከቀሩት ጋር ለምንቀጥለው ጫዋታ ተቀጣጥረን ነበር የተለያየ ነው።
የት ነው ያሉት? የጥሮታው ዓለም እንዴት ይዟቸው ይሆን ከሚለው አንስቶ ከሶስት አስርታት በላይ የዘለቀ የአሜሪካ ድምጽ የጋዜጠኝነት ህይወትና ገጠመኞቻቸውን እንዲሁም ስለሙያው የዛሬ ገጽታ የሚታያቸውን ጨምሮ ካጫወቱን ጥቂቱን እንሰማለን።
ወንጀል የጠፉት ሰዎች ተገኝተዋል እንበል?
ተገኝተዋል። ልክ ነው።
ተገኝተዋል።
አንፈልጋቸውም ነው።
እንዳጠፋችሁ እናረጋግጣለን። እንግዶቻችን ማን እንደሆኑ አሁን በዘሙድ ድምጽ እንከቻሉ። ቆንጅት እንደምታስታውሹ የ40 አመቱን ትውስታ ስንጀምር በጣም ጥሩ የኢሜል መልእክቶች ደርሰውን ነበር። በተለይ የሁለቱ አድማጫችን መልእክቶች በዝርዝር ቀርቦ ነበር። እዚያ ላይ ታዲያ የት ነው ያሉት ይያሉ በስም ሲጠይቁ ነበር።
ልክ ነው።
በቅርብ ጥረታ ያወጡትንም የቆዩትንም እየጠየቁን ነበርና እንግዲህ ሶስቱ ነበር ከዚህ ቀደም በመግቢያችን እንደተቀሰነው ያስተዋወቅ ነው። መር ላይ ያዝናቸው ጥረታ አስቆጣበት ቅርብ ጊዜ ድረስ የአፍሪካ ዋና ክፍል ዳይሬክተር አቶ ንጉሴ መንገሻ፣ ብዙዎች የሚያውቁት በብዕር ስሙ ጌታውን ታምራት፣ የክፍላችን ኃላፊ ሆና ስትሰራ ቆይታ ጥረታ ያወጣችው አመት ሞላት ትዝታ አመት ሞላ ይመስለኝ
አመት ሞላኝ
ትዝታ በላቸው መስመር ላይ አለች። እንደምን አላችሁ? እንኳን ደህና መጣችሁ።
እንደምን ናችሁ?
ደህና መጣችሁ። በበኩሌ እኔ በጣም ደህና ነኝ። ደህና ነኝ፣ እግዚአብሔር ይመስገን።
እኔም እንደዚህ በጣም ደህና ነኝ። እናንተና ስራችን ከመናፈቅ በስተቀር ጥሮታ በጣም እየገላን ነው። በበኩሌ እኔም ደህና ነው። ብዝናንም ለማዘጋጀት እየጣርኩ ነው እንደሚሳካ
ጥሩ ነው። ጥረታችን እያስደሰተን ነው።
ትልቅ ነገር። እንደውም ከምስጋና ቀን ማግስት ነው ያገኘናችሁና ጥሩ እንዳሳለፋችሁ እርግጠኛ ነኝ።
ልክ ነው። ቅርበቱ አለን ከእግዚአብሔርም አሁን። ገና ትላንት ነው አመስግደን የጨረስነው። በልተንም ወፍረናል። በቃ ጥሩ ነው ማለት ነው።
ይመስለኛል ቢሆን ተቋቋመ የመጀመሪያው ታንክስጊቪንግ ሲሄድ ነው። ያ ታንክስጊቪንግ ትርጉም አልገባኝም ነበር፣ ትርጉም አልታመኝም ነበር። አሁን ግን ይህን ያህል አመት ቆይ ልጆቻችን ሊወለዱ በኋላ ታንክስጊቪንግም የእኛ የምስጋና ቀን የእኛ በዓል እየሆነ ሄደ። ምግቡ ለመድ ነው ወስደ እና አሁን በጉጉት ጠብቀን ነበር። ትናንት እውነትም ስታ እንዳለችው በጣም በትልቅ ደስታ እና በንቀዜያ ነው ያሳለፍ ነው።
እቺ የቱርክ ዶሮ የምትባለው አኮ ቶሎ አትለመድም። እንደውም ቅርብ ጊዜ አንድ ሰው ሲያወራ አረጋዊት አያት ልጆቻቸው ተርኪውን ሲሰሩ እቺን የውሸት ዶሮ ወዲያው ሰዱልኝ አሉ።
ለጤና ግን ጥሩ ናቸው።
እውነት ነው።
እንግዲህ የት ነው ያሉት ጥያቄ ነበርና እኛ እናውቃለን ካላችሁበት ቀድሞ አድራሻችሁ ነው ያላችሁት። ከዋሽንግተን ዲሲ ወጣ ብላ የምትገኘው ሲልቨር ስፕሪንግ ነዋሪዎች ናችሁ። እንግዲህ እናንተ ከመጨረሻዎቹ ውስጥ ናችሁ። ትዝታ የመጨረሻው ነች። አቶ ንጉሴም ከሷ አንድ አመት ተኩል ገደማ ቀደም ብለህ ነውና የት ነው ያላችሁት እንዴት ናችሁ ለሚለው በቀጥታ የሚሰጥ መልስ ካላችሁ አቶ ንጉሴ ካንተን ጀምርና ወደ ትዝታ እንሄዳለን።
ፕሮግራም ባዘጋጃችሁ ጊዜ 40ኛው አመት መታሰቢያ እኔም ትዝታም ኢትዮጵያ ነበር እና እንዳውም ስልካችን እንዲብሏችሁ እንደሆነ አላውቅም እንጂ እዛ በደውሉ እንዳውም በጣም ጥሩ ነበረ የሚሆነው። ምክንያቱም ለረጅም ጊዜ በወክል የምናፈቃትን ሀገር የምናፍቀውን ሕዝብ ለማየት የቻልኩበት ጊዜ ነው። በአውሮፓ ዘመን አቆጣጠር ከአራት አመት በፊት መሆኑ ነው። በ2018 ዓ.ም ነው ለመጀመሪያ ጊዜ ከአርባ አመት በላይ አገሬ ማየት አልችል ነበር የገባሁት ያኔ ነው። ከዛ ወዲህ ግን ያን ጊዜ ለስልጠና ሄደን ከዛ ቀጥረን ደግሞ በአመቱ በ2019 መሆኑ ነው ኮቪድ ከመግባቱ ትንሽ ቀደም ብሎ ልጆቼን ቤተሰብን ይዘን ሄድኩ እና ያን ጊዜም ሁለተኛ እድል አገኘሁ። ከዛ ባለፈው በዚሁ አመት መጋቢት መሆኑ ነው ሄጄ ነበር በራሴ። አሁን ደግሞ ከጓደኞች ጋር ትዝታ ሙዚዎች ያለችበት በድምር 13 የሚሆን ተደምረን ነው ኢትዮጵያን ጎኘ ነው እና በአዲስ አበባ ብቻ ነበር ከዚህ በፊት የምንወሰነው። ግን አሁን አርባ ምንጭ ሄድን፣ ሐዋሳ ሄድን፣ ወንዶ ገነት፣ ላንጋኖ በጣም ግሩም ነበር። ወደ ድሬዳዋ ሄድን፣ ሀረር የቆንጅትና ከተማ አየን። በጣም ደስ ብሎን ስለ ሀገራችን የበለጠ ፍቅር ይዞ ነው የተመለስ ነው። ደግሞ ባየንባቸው ቦታዎች በሙሉ የጦርነት የራቀ ቦታ ነው፣ ሰው በጣም የተረጋጋ ነው። በምንሄድበት ቦታ ሁሉ የሀገሩን ልምላሜ ስናይ አንዳንድ ጊዜ አረንጓዴ ምንጣፍ የተነጠፈበት ይመስላል። አሁን ለምሳሌ አርባ ምንጭ ሐዋሳ አካባቢ የሚታየው ልምላሜና የሰብል መሳካት በአርባ ምንጭ አየሩ በጣም ግጥም ነበር። እዛ አሳልፈን የመጣ ነው። ሌላ ሪታይር ስታደርግ ብዙ የምትሰራው ሰዎች አሉ። ኦፍኮርስ ሌላም ኢንፌክሽኖች የሄድኩባቸው ቦታዎች አሉ። እሱ በዚህ ወቅት አስፈላጊ አይመስለኝም። እዚህ ላይ ልቅተው።
እሺ፣ ትዝታስ በአንቺ በኩል እንዴት ነበረ? በተለይ እዚህ የኋለኛው ጉዞ ደስ የሚል ይመስለኛል።
አዎ፣ ቆይ አንደኛ አሉላንም ቆንጅታንችንም እናመስግን ይህን እድል ስለሰጣችሁን። ሁለት አድማጮች ፈለጓችሁ ላላችሁ ፈላጊ ያሳጣ አድማጮቻችንን በጣም እናመሰግናለን። የቪኦኤ ደንበኞች ሆነው እንዲቆዩ እንላለን። ከዛ ውጪ ያለውበት ሁኔታ ንጉሴ በከፊል ገልጾታል ምን እንዳሳለፍ ሄደን እሱ ያላቸው ቦታዎች ከተቀሩት አንድ 12 የሚሆኑ ጓደኞቻችን ጋር እጅግ በጣም ግሩም ጊዜ አሳልፈን ነው የመጣ ነው። ኢትዮጵያን ተዘዋውረን እና በጣም ደስ ይላል። ከዛ ውጭ እንግዲህ እዚህ ኑሯችን እኔ እውነቱን ለመናገር ጡረታ ሰውጣ ምን አባት ይሆናል ይሄ ነበረ በጣም ከጧቱ 11 ሰዓት ከእንቅልፋችን ተነስተን ሮጠን ከጧቱ በአንድ ሰዓት እየደመረን በአንድ ሰዓት ከቢሮ ምን ወጣ ሰዎች ነንና እንዴት ነው የሚቆነው ምንድነው የሚደረገው ስለነበር ግን በጣም በሚገርም ሁኔታ ቀኔን በጣም በጥሩ ሁኔታ ነው ማሳልፈው እንደ በፊቱ ድል ያላገኘሁትን አነባለሁ ከዛ ለመዝናናትም ጊዜ አለ ቤቴንም መለስ ብያየሁኝ የተከመረ ወረቀቴን እያዘጋሁኝ ቤቴን እያስተካከልኩኝ እግዚአብሔር ይመስገን ለዚህ
ላበቃ ትልቅ ነገር ነው ይሄ እንግዲህ ላሉላ ሳይሆን ለሌሎቻችን በር ላይ ላለ ነው ጥሩ ነገር እየነገራችሁን ነው
እንታ ነገራችሁ ታውቁት ብራችሁ ላይ ሪታይር አረኩት በአውሮፓ ዘመን አቆጣጠር 2021 ልክ ወደ አንድ ነው ያንድ ነው ሪታይር አረኩት እና እሱ የሚጀምረው ቅዳሜ ቀን ነው ወሰር ፕራውን ተዛ እንዳለችው ነጥብ በጣም የጦታ ዘመንን እንዴት አርገ እንደምትከውነው ጧት ሲነጋ ጀምሮ ምን እንደምትሰራ ሁሉ አንዳንድ ጊዜ ግራ ነው የሚያጋባ በመጠርም አንዳንድ ፕራውኖች አልነበሩኝ ግን ያም ሆኖ ግራ ነው የሚያጋባ አንድ ትልቅ ነገር ላካፍላችሁ መልገው ሰኞ ዕለት ልክ ድሮ በሚሰጣ በምነሳበት ሰዓት ተነሳሁ 6 AM ጧት ነው ነቃው ቀጥታ ሄጄ ተሰንጣጣው ከዛ ትሬን ተራጨውና ልብሴ ለብሼ ያን ጊዜ በቲም ነው አይደለም በዞኑ ነገራኛው ስብሰባ የለጠራም ነው የጠዋት ስብሰባ ኢቶሪያል ሚቲንግ አላለ ስብሰባ ሄጅ ወንበሬ ላይ ቁጭ አልኩ ያን ጊዜ ስወጣሜ ነው ትጃለኛውለደምንዳለእጀት ነው እና ልድ ነው ትዛለኝ አንድ ጊዜ በጀርመን ሀገር እያለሁ አንድ ዶክመንተሪ ፊልም አይቼ ነበር እና ባስ የሚነዳ ነው እውነት ታሪክ ነው ግን ዶክመንተሪ አወጡበት ከአርባ አመት በላይ እንደኔው እኔ ወደ 40 አመት ተጠቅቶኝ አሁን ቢሆን ያለሱን ያቆምኩት ከስራው ሲያቆም ከዛ መገላገል በጣም ያቅተዋል እና ምን ያደርጋል ለሊት ላይ ማስተኪክ ነበረው ሄዶ አንዳንድ በት እየሰረቀ ለሊቱ እየዛ ነበረው እና ስራ ደግሞ የሚቆምባቸው ትንሽ ሆኑ እየቆም ሰው ያሳፍራል ይተብሎ ሲሉ ኖ በነጻ ተሆኗል ይላል ወደ ስራ መግባቱ አርቶ ቢተዋል ይተዋል በነገራችን ለሙት ወራት እነዚህ ይነዳ እና ከዛ በኋላ እያለ እና ሲገባም ሰው ተከሶ ፍርድ ቤት ይቀርብ ቤት መስካኔ ይህን ያህል አድርምጀ ሱስ አለኝ መተኛትም ምንም አልቻልኩም ለዚህ ነው ያልኩታል ዳኛው በነት አይለቅፋል ስለዚህ የሚነዳንበት ቪዮ የለውም እሱን አላልኩም እኔ እስካሁን ለዛ በስ ነ
ተጠቀቁና ሉላ እንዳይመጣ
ሊመጣ እናገኘው እንችላለን
ግን ባለቤት ወይዘሮ ፍቅርተ ምን አለች ተነስተ ተዘጋጅተ ቁጭ ስትል እንዴ ይሄ ሰው ደህና ነው እንዴ ሳትል አትቀርም
በነገር ሲጠቀኔ እሷም ስላነቃች አላየችኝ እና ጉዴን በማገስ ቀጥቶ ሲያውቅ ነው የነገርኳት ይሆንኩ ብዬ የብደት ዳርዳሩ ነው አለችኝ በነገራችን ላይ ጨዋታ በጣም ግሩም ነው በደንብ ከተሰራበት እኔ ኤክሰርሳይዝ ወዳለሁ ድሮም ኤክሰርሳይዝ በደንብ አደርጋለሁ ዮጋ እሰራለሁ ጠዋት ጠዋት ተነስቼ አንዱ እንዳውም ከልዬ ጋር ካት ዮጋ የሚል ነገር ከልዬ ከተስፋዬ ጋር እንሰራለን አንዳንድ ጊዜ ሳይኖረው ለሊጎይ ሊተባበር ይችላል ግን ያ እንሰራለን ያ ጊዜም ለእኔና ለልጄ ብዙ ጊዜ ተጠራን ቁጭ ብለን እንድናወራ ቁጭ ከበላን በኋላ ሰው ለዚያ ለዚያ ትዛ እንዳለችው ብዙ ማንበብ ጊዜ አለ ወረቀት እውነቷን ነው ማአት ማአት ወረቀት አለ ሰነድ አለ እሱን ግማሹን ማቃጠል ግማሹን መጣል እና መልክ ማስያዝ በጣም ጊዜ የሚወስድ ነው እና እኔ ሰው ድሮ ጡረታ ወስቶ ምን ነበር አንዳንድ ጊዜ ግን እኔ በጣም ጊዜ ራሱ ያጥረኛል በጣም አጋጠኛ ላቸዋል አሁን ይኸው የእናንተን ኢንተርቪው እንኳን ለመስጠት እኮ 3 o'clock ቀጠርኳቸው እንደገና ለምኜ ወደ 2 ሰዓት አስተላልፉልኝ ብዬ ነው አሁን ኢንተርቪው የምናደርገው ስለዚህ በጣም ያመቻል ጥሩ ነው ጡረታ ግን ደግሞ ስራም አንዳንድ ለወገን የሚጠቅም ሀገር የሚጠቅም ስራ ደግሞ መስራትም ጊዜ ይኖራል ብዬ ማስበው
ቆንጀት ድምጻቸውን እናሰማ ብለን አድማጮች እንዲሰሙ በፈለጉ መንገድ አገኘ ናቸው እና ግን ብዙ እንድናወራቸው የሚያጓጓ ቦታ ደርሰናል ሰፋ ያለ ውይይት ነው እቅድ የያዝ ነው ዛሬ ድምጻቸውን ማሰማት የፈለግ ነው አቶ ንጉሴ አንተም ዝታም አሁን በመታነሱት ታሪክ ውስጥ የጥረታ ህይወት በውጉ ሲታሰብና ከዚያ ያህል ረጅም ጊዜ በኋላ በርግጥም ሩጫ የበዛ ህይወት ውስጥ ነውና የኖራችሁ ኃላፊነቱም የሚጠይቀው ጥድፊያም ፋታ ይፈልጋልና ያን ፋታ ማግኘታችሁ ግልጽ ነው ነገር ግን ያን የለመደ ሰውነት እንዴት ቶሎ ብሎ ያስተካክላል አሁን ቀድሜ ነገርከን በዛ ሰዓት ስራህን መጠበቅ ብቻ ሳይሆን ጠቅላላ ሰውነትህ የለመደው ነገር አለ 40 አመት እየሮጥክ ነው የምታውቀውና አለመሮጥ እንድትቻለ ጭንቅላትህ አካልም እንቅስቃሴ ውስጥ ነው ሁልጊዜም ያለው የሚዲያ ስራ የሚጠይቃቸውን ፈተናዎች ሳታቋርጡ ታስባላችሁና እንዴት ፈጥናችሁ ማስተካከል ቻላችሁ? እንዶ ሰፊውን ውይይት ወደ ኋላ እንኳን ብናስቀረው እዚሁ ቅምሻ ውስጥ የሚተካለል አንዳንድ ሐሳብ ብትፈነጥቁ።
ለቀደመው ጥያቄ የሚሰጡትን ምላሽ ጨምሮ
እንዳልነው ለቅምሻ ያህል ነውና በቀጣዩ የራዲዮ መጽሔት ቀጠሮን ያዝ።
ውድ የራዲዮ መጽሔት አድማጮች ለምሽቱ ያስተናዳነውን ግን በዚሁ መቋጨታችን ነው።
የኢሜል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማው የአንድ ሰዓት ዝግጅት እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬ